ጤና ስጥልኝ የተወደዳችሁ አድማጮቻችን እንደምናምሽታችኋል። የእሁድ ምሽት ጥቅምት 6 2015 ዓ.ም የካፒና ቬ መስናዶ ካውንሳችን ነው። ለቀጣዮቹ 30 ደቂቃዎች የሚደመጥ ይሆናል። እንደገረመ መስናዶን የመራው ኤልያስ አስማረ በቀንብሩ ቆንጅታዬ በምሽቱ ዋና ተጋጭነት አብራናችሁ እናምሻለን። አብራችሁን ትቆዩ ዘንድ እንጋብዛለን። ለዛሬ እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮች መካከል ተደግሞ ቢሰሙ ያልናቸው ነው የምንጋብዛችሁ። የመጀመሪያው ዘገባችን ታዲያ ማሜቶይስና ፐዝልስ ለተሰኘ አንድ የልጆች ማስተማሪያ ተቋም ጋር ያስተዋውቀናል። ማሜቶይስና ፐዝልስ ከአንድ አመት ተኩል በፊት በሁለት መምህራንና ስራተ ትምህርት ሙያ ላይ በተሰማሩ ወንድምና እህታማቾች አጋርነት የተመሰረተ ተቋም ነው። ተቋሙ የተለያዩ ኢትዮጵያዊ ባህልን፣ ታሪክና ቋንቋን የሚያንጸባርቁ የልጆች አጋዥ ትምህርት መደገፊያ መሳሪያዎችና መጫወቻዎችን ያመርታል። ከሰሞኑም አዲስ በተቋቋመው በሳይንስና ስነ ጥበብ ሙዚየም ውስጥ ስራቸውን አቅርበዋል። ከተቋሙ መስራች ሄኖክ ገበያው ጋር ቆይታ አድርጌ ነበር። ሄኖክ ራሱን ከመስተዋወቅበት ቆይታችን ጀምራል።
ሄኖክ ገበያው ባላለው ኢንጂነር መምህር የፈጠራ ባለሙያና የማሜት ወይት ኤንተርፕራይዝ ስራ አስኪያጅ ነኝ።
በጣም ነው የማመሰግነው ሄኖክ፣ የብዙ ስራዎች ባለሙያ ነህ። ዛሬ ግን የተገናኘ ነው ደግሞ ማሜቶይስ በሚለው ስራህ ነው። ማሜቶይስ ምንድን ነው? ምን አይነት አገልግሎቶች ነው የሚሰጠው?
ማሜቶይስ ኤንተርፕራይዝ የተለያዩ ሀገራዊ ባህላችንን፣ ቋንቋዎችን በቴክኖሎጂያዊ መንገድ ልጅ ለመቅረጽ የተገነባ ድርጅት ነው። ብዙ አላማዎች አሉን። ሀገራችን ብዙ ቋንቋዎች፣ ባህሎች አሉ። እነሱን ትውልድ ኮርፎበት ተምሮበት ተላለፍ በሚያደርጉ ቴክኖሎጂዎች ለመስራት ነው ተቋቋም ነው ማለት ነው።
እንዴት ነበረ አጀማመሩ? አሁን ከዚህ ቀደም እንግዲህ መምህር ነበርክ። በመምህርነት ዘመንህ ብዙ ነገሮችን ታያል ብዬ አስባለሁ፣ ክፍተቶችን እና ምንድን ነው እሱ ወደዚህ ስራ የገፋፋ?
ማሜ ማለት ያው የእስከዳር ገበያው የምትባል እህት ያለች በኖርዌይ ስለምትኖረው ስለዚህ በዛ እሷ የቤትስም ነው ማሜ ብለን ይሰየም ነው። ከዳር በኖርዌይ ስታቫንገር ዩኒቨርሲቲ ተመርቃ በመዋለ ህጻናት ማስተማርና ማስተዳደር በኖርዌይ ሀገር ላይ በስራ ላይ ትገኛለች። ይህን ድርጅት መስርታ ነው አብረን ስንሰራ ስለተያየናቸው፣ ያው ሀገራችን ብዙ ቋንቋዎች፣ ብዙ ቴክኖሎጂ ነገሮች ባይኖሩን ብዙ ቋንቋዎች፣ ብዙ ባህሎች አሉን። እነዚህም ባህሎች እና ቋንቋዎች ግን በተለያዩ በቴክኖሎጂ መንገዶች የሚሰሩ ገብተው ወደ ስራ የገቡ ተቋማቶች ያሉ በብዛት አይታዩም። ይህን ችግር ለመምላት ወደዚህ ስራ የገባ ነው ማለት ነው። ይህን በመምህርነት እያለሁ የተለያዩ ቲችንግዶች የምንጠቀመው በውጭ የሀገራት ነው እንጂ ሀገራችን ቋንቋ፣ ባህል የተሰሩ ቲችንግዶች የትምህርት ቤት ላይ አናገኝ። ለዚህ እሱን ጋር ለመምላት ድርጅት ተቋቋም ነው ማለት ነው።
እናንተ የምትሰሯቸው መጫወቻዎች ወይም ደግሞ የትምህርት ማገዣ መሳሪያዎች ምን ምንድን ናቸው?
መጀመሪያ የሰራ ነው ባለፊደል የሮብስ ኪዩብ ነው። ፊደላትን እያዟዟሩ ሮብስ ኪዩብ እንግዲህ በዓለማችን ብዙ ሴል ያደረገ ብዙ የተሸጠ መጫወቻ ነው። እሱን በፊደላት አድርገን ልጆች ሮብስ ኪዩቦችን የተጫወቱ ፊደላትን፣ ቃላትን የሚሰረቱ መማር እንዲችሉ የሰራ ነው። ሁለተኛ የሰራ ነው ደግሞ ታሪካዊ ፐዝሎችን ነው። ለምሳሌ እቴጌ ጣይቱ አድዋ የሰራችውን ጀግንነት የገና አባት በውጭ ሀገር ሲከበር በኛ ሀገር ሲከበር እንዲሁ ይመስላል ነው። አበበ ቢቂላ በባዶ ጉሮጦ የሰራውን ጀብድ፣ አርበኞቹን በኢትዮጵያ በታሪካችን ውስጥ ብዙ ስራዎች ሰርተዋል። እነሱ የሰሩትን ነገር በእንግሊዝኛና በአማርኛም በግጥም መልኩ ታሪክ የሚናገሩ ግጥሞችን በመስራት በዓላትን ለምሳሌ እንደገና በዓል ያሉ የገና አባት እነዚህ ጂክሶ ፐዝል ይባላል በእንግሊዝኛው፣ አማርኛው የሚገጣጠም ፐዝል ማለት ነው። ልጆች ፐዝሎች እየገጣጠሙ ማምጣት ሞችን በማምለት ደግሞ ታሪክን የሚያውቁበት የሚሰራ ነው። ከዛ መጨረሻ የሰራ ነው የአማርኛ ባለ ድምፅ ፊደል ገበታ ነው። ባለ ድምፅ ፊደል ገበታ እዛ ላይ ቁርቶችን ለመጫ እዛ ላይ ሰቅለው ልጆች በራሳቸው እንዲማሩበት የሚረዳ ፖስተር ነው ማለት ነው። ይህ ፖስተር የተለያዩ ፊደላትን በሚጫንበት ሰዓት ላይ ድምፆቹን ይሰጠናል። ድምፆቹ ቃላቶች እና ፊደላትን በማንበብ በመናገር እና በማዳመጥ አራት ምኘት ክህሎቶችን ይማሩበታል። ይህም በተጨማሪ የሙዚቃ ምልክቷን በመጫን ተረቶችን፣ ምክሮችን፣ እንቆቅልሾች፣ አባባሎች፣ ግጥሞች መዝሙሮች ጥያቄዎችን ጠይቃቸዋል። በሚመልሱበት ሰዓት በልጆች ያለ እያበረታታ ያስተምራል። ከጠቃቱ ደግሞ ድጋሚ ሞክሮ እያለ ያስተምራል። እነዚህ ልጆች በቤታቸው ሆኑ ያለማንም እርዳታ እነዚህ ነገሮች ነው ምሉ መማር ይችላሉ።
ሌላው እንግዲህ ያየሁት ነገር ደግሞ ድንቅነሽ የተባለች ማስካት ወይም ደግሞ በሰው ቁመት ያለች አሻንጉሊት አለች። እሷ እንዴት ነው የመጣችው? ምን አይነት ነገሮችን ለማስጨበጥ ነው የፈጠራችኋት?
ድንቅነሽ ይካና ሙሉ ስሟ ድንቅነሽ ሀገሬ ትባላለች። በመጀመሪያዊ ዘመናዊ ሰው ልጅ የተቃኘች ነች። ሰውነቷ ቢጫማ ሆኖ አረንጓዴ ነው። ልክ እንደ ጦጣ ወይም እንደሚዘሩ እንደምንለው ማለት ነው። አረንጓዴ የሆነችበት ምክንያት ደግሞ የሀገራችን ልምናሜ ይጠቅሳል። ነገራት ጥንቅላቷ ደግሞ አራት ማዕዘን ሆኖ በፊደላት ትሮብስኪው ላይ ይሰራናል። ፊደላት ትሮብስኪው ቃላትን ያስተምራል፣ ቁጥሮችን ያስተምራል፣ እውቀት እንዳላት ይገልጣል ማለት ነው። የሀገራችንን ፊደል ስለሆነ ሀገራችንን ትወክላለች ማለት ነው። ጭንቅላቷ ደግሞ ቁጥር ስም የሀገራችን ባህል እንደሆነ ዶቃ ያለው ይጠቅሳላት። ፊቷ ደግሞ በአረንጓዴ ቢጫ ቀይ የተሰራ ነው። ፊቷ ላይ ያለው ቢጫው ላይ ደግሞ የምስ ፊት ተሰርቷል። ያ ደግሞ የሀገራችን ህጻናቶች ተስፋ እንደሆኑ ንጋት እንደሆኑ የሚገልጽ ነው ማለት ነው። ቢጫ የሚወክለው ስለሆነ ስለዚህ ሀገራችንን የምትወክል ማስኮት ነው የሰራ ነው ማለት ነው።
አጠቃላይ ስራ ከጀመራችሁ ምን ያህል ጊዜ ሆናችሁ? የሰውስ አቀባበል ምን ይመስላል?
ሰው በጣም በጥሩ ሁኔታ ነው የተቀበለን። በጣም ብዙ የሚያበረታታ ነገሮች አግኝተናል። የተለያዩ ሰዎች የተለያዩ አስተያየቶች ይሰጡናል። እንግዲህ አሁን ወደ ስራ ከገባል ኦልሞስት ወደ አንድ አመት ይሆናል። ይህ ብዙ ይወስዶብናል፣ ምክንያቱም በራሳችን አቅም ነው የሰራነው። ሙዚቃውን፣ መዝሙሮቹ፣ ተረቶቹ ወደ 12 ወር አካባቢ ተሽቶብናል። ከዛ በፊት ደግሞ ሮብስኪን ወደ ስራ አስገብተነው ነበረ እና ወዲያው ነው ሰው በጣም ተቀብሎት የሰራ ነው።
ቅድም እንደጠቀስከው ከአንተ ጋር ተቋሙን አብራ የመሰረተችው እህትህ ነዋሪነቷ ከኢትዮጵያ ውጭ ነው እና ከዛ አኳያ መቼም ከኢትዮጵያ ውጭ የሚኖሩ ቤተሰቦች ልጆቻቸውን ቋንቋ ለማስተማር ብዙ ተግዳሮቶች አላቸው። እናንተ ምን ተገነዘባችሁ? ምን አይነት ክፍተትስ ነው የሞላችሁት? እስቲ ጥቂት ስለሱ ንገረኝ።
እንግዲህ ይህ ባለድምጽ ፊደል ገበታ ብዙ ጥቅሞች አሉ። ጊዜ ላጠራቸው ወላጆች ራሱን በራሱ እያስተማር መጽሐፍ ማንበብ፣ መናገር፣ ማዳመጥ አራት የአማርኛ ክህሎቶችን ያስተምራል። ከዛ በተጨማሪ ደግሞ ምክሮቹ ግብረ ገብነት ያስተምራል። መዝሙሮቹ ሀገራችንን ታሪክ እንዲያውቁ ባህላችንን በአባባሎች፣ በቅኔዎች፣ በእንቆቅልሾች እንዲያውቁ ይረዳል እና ይህ ደግሞ ሰፊ ነው። ከዚህ በተጨማሪ ኦቲዝም ላለባቸው፣ ዳውን ሲንድሮም ላለባቸው ህጻናት፣ በጦርነት ምክንያት ትምህርት ቤት ለፈረሰባቸው ቦታዎች፣ በስደተኛ ማዕከላት በጣም ይረዳ። በተለይ ደግሞ ዲያስፖራው ላይ ኢትዮጵያውያን የሆኑ አማርኛው ቋንቋን ለረሱ ህጻናት የሚሆን መማር የሚችሉበት ነው።
ቅድም እንደጠቀስከው እንግዲህ ዳውን ሲንድሮም ወይም ደግሞ ኦቲስቲክ ያለባቸውንም ልጆች ለማገዝ ትጥራላችሁ እና እነሱ ላይ ትኩረት ያደረጋችሁት እንዴት ነው? የእናንተ ምርቶች ደግሞ እነሱን በምን አይነት መልኩ ነው ሊያግዙ የሚችሉት?
ዳውን ሲንድሮም እና ኦቲስቲክ ላለባቸው ህጻናት መፍትሄ እንዲሆን ነው አድርገን የሰራ ነው። ምክንያቱም ብዙ ጊዜ እንደዚህ ሲሰሩ እነሱን አያካትቱ ስራዎች፣ የትምህርት መርጃ መሳሪያዎች ህንፃዎች ላይ የተለያዩ ቦታዎች ላይ ስናይ እነዚህ ያው ኦቲዝም ያለባቸው አካል ጉዳት ያለባቸው ለአይነ ስውራን ለእነሱ ታሳቢ ያልሆነ ነው የሚሰራው እና ይህን ስንሰራ ግን ሁሉንም ህጻናቶች አካል ጉዳት ያለባቸው በሙሉ የሚያካትት ነገር ምን ሊሆን ይችላል ብለን ሰርች ጥናት በምናደርግበት ሰዓት ፕሮዳክት ያገኘ ነው። ስለዚህ ይህንን ፕሮዳክት የባለድምጽ ፊደል ገበታውን በመጠቀም ላዩ ላይ ብሬሎች በመለጠፍ አይነ ስውራን በድምጾቹ እያወቋቸው ፊደላትን ቃላት እንዲማሩ ያደርጋቸዋል። እንዲሁም ኦቲዝም እና ዳውን ሲንድሮም ላለባቸው ህጻናት ደግሞ ሬታቸውን በሪፒቲሽኖች በመደጋገም ስለሆነ የሚማሩት ይሄ ምን ሳይሰለች ራሱ እያበረታታ ጎበዝ እያለ የሚያስተምር ነገር ስለሆነ ለእነሱም በጣም መፍትሄ ነው። ምስ ሊያካትት የሚችል ስራ ነው የሰራ ነው ማለት ነው።
ጥያቄዎችን ጨርሻለሁ፣ ግን ያላነሳ ነው ካለ?
የመንግስት ስራ ሲሰራ የተለያዩ የመንግስት አካላት በዚህ ተቋማት ላይ ሊተባበሩ እንፈልጋለን። በተለይ ተደራሽነት ላይ በተለያዩ ሀገራት ላይ ዲያስፖራው ላይ አንዳንድ ተቋማት ጋር መስራት ስንፈልግ እዚህ ያለ የሚከታተሉ ተቋማት አግኝተውን አብረን የሚሰራበት መንገድ ሲፈጠር መልካም ነው። ሁለተኛው ደግሞ የተለያዩ ቦታዎች ላይ እቃዎቻችን ሊያገኙ ይችላሉ። ቦስተን ይገኛል፣ ኖርዌይ፣ ኦስሎ፣ ስታቫንገር ላይ፣ አትላንታ ላይ፣ ዲሲ ላይ አሁን ደግሞ ኢንተርኔት ግንኙነት በየተባንት ነው በዛ ማግኘት ይችላሉ።
እሺ ሄኖክ አምነው ማመሰግነው
ለነበረን ቆይታ በጣም አመሰግናለሁ።
ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። በዚህ ሳምንት መግቢያ ላይ ዓለም አቀፉ የአይምሮ ጤና ቀን ታስቦላል። በተለይም ደግሞ የተፈጥሮ ወይም ደግሞ ሰው ሰራሽ አደጋን ተከትሎ የሚመጣ ድህረ አደጋ ሰቀቀን ብዙም ትኩረት እያገኘ እንዳልሆነ የዘርፉ የጤና ባለሙያዎች ይገልጻሉ። አብዛኛው ማህበረሰብም የአይምሮ ህመማኖችን በርኩሳን መናፍስት እንደተያዙ በማድረግ ከህክምና ተቋማት ይልቅ ባህላዊና መንፈሳዊ መንገዶችን መጠቀም ይሞክራሉ። በባህር ዳር ፈለገ ህይወት አጠቃላይ ሆስፒታል የአይምሮ ሐኪም የሆኑት ዶክተር ማቴዎስ ወሰኒንና አንዲት ታካሚ አነጋግራ አስተምስ ጋና ያሰናዳችሁ ዘገባ ቀጥሎ ይቀርባል።
ወርቅነሽ ሁነቱ ትባላለች። ከአንድ አመት ከስድስት ወር በፊት በባህር ዳር ከተማ በግንባታ ስራ ተቀጥራ ትሰራ እንደነበር ትናገራለች። ወርቅነሽ አንድ ቀን አብሯት ይሰሩ ከነበሩ ሁለት ባልደረቦች ጋር ትቀያየማለች። ውሎ ያደር ለነርሱ ያላት ጥላቻ እያየለ እንደመጣ አስረድታኛለች። ከዛ የርሷ የቅርብ ጓደኞች ከነዚህ ሰዎች ጋር መጣላት እኮ መጥፎ ነው ሊጎዱሽ ይችላሉ ብለው ከነገሯት በኋላ የስሜት መለዋወጥ እንደደረሰባት ትናገራለች።
ሰራተኞች ምናምን እነሱ እኮ ክፉ ናቸው። ከጣጣም ይችላል ነገር ያደርጉሻል። ካጣው ደነሱ እንትን ነገር እንድትገቢ ያደርጉሻል ነው ሲሉ በቃ ያኔ ባከታተለኝ ሰዓት እንደገና እየጨመረ ፍራፍሬ ፍራፍሬ እንትን እየጨመረብኝ ሲል ወደ አይምሮ ጭንቀት ነገር ተቀየረብኝና ታዛያች ልጅ ጓደኛ የሆነችው ደግሞ ቤት የምታሳያቸውና የሚጎዱኝ ምስለኛ ያጎቴን ቤት ሁላ ዘመዶች የምታስወዳቸው ምስለኛ ፋዘር ደግሞ እንደሚመጣ ስድብ ውስጥ ተንፋኛ እንዳያብራይ ናይት ደረች ስላመመኝ ከዛ እሱ ሁላ እንደሚመጣ ትናገርና ነው ግን ምሳስወዱ ይመስለኛል። ከዛ በቃ አባቴ አባቴ ማለት ስሙ ቀይ ማልቀስ ባህሪ ያለ ልጅ የመቅደድ ባህሪ ያለ ሰው የመሳደብ ባህሪ ያለ እንደዚህ እንጀራ ልስኪ ሰርች ስል እንደዚህ ስትሽ እናቴ እንደዚህ ሽሮ ሽሮ ስለብቻ ታውቃለህ። በቃ ፋዚር አልወድም ማንኛውም ሰው አልወድም ቀሳችላለና ከዛ በቃ እንደዚህ ጸበል ልጠመቅ ባህር ገብቼ አውቃለሁ መንጥቄስ በቃ ብዙ ነገር ነው የማደርገው።
ወርቅነሽ ቤተሰቦቿ ከህመሟ ይፈውሳታል ብለው ያሰቡት ባህላዊ ህክምና በመሆኑ በጊዜው ወደ ዘመናዊ ህክምና ተቋም ይወሰዳት አልነበረም።
ጻፈስ ያስገባል የውዝም ቢሆንም ትክክለኛ ጸና አይደለም የውዳም ወስደው ነበር ጉዳም አይደለም ተባሉ። እዛ ደግሞ ባህላዊ ህክምና ነገር ምስ ያበሻ ነገር ነው ከዛ ወሰዱኝ።
ከብዙ ውጣ ውረድና ድካም በኋላ የጤናዋ መታወክ እያየለ ሲመጣ የመጨረሻ መፍትሄ ይሆናል በሚል ነበር ወርቅነሽ ወደ ህክምና ተቋም የተወሰደችው። ይህ የመጨረሻ ሙከራ መፍትሄ ሆኖ እንዳገኘችው ወርቅነሽ ትናገራለች።
አሪፍ ነው በየሰዓቱ አሁን ወንድ ዶክተር አናግሮኝ ከሆነ ሴት ደግሞ ዶክተር ያናግረኛል። አሁንም ሌላ ወንድ ዶክተር ያናግረኛል። አሁን እንዴት ሴት በጣም እየተቀያየሩ እኔን ሀይሮ ነጻ እንዲሆን ያደርጉኝ ነበር። በጣም ነው የሚከታተሉ በጣም አሪፍ ናቸው። እኔ በራሴ ጊዜ ማቋረጤ ነው ወደዚህ የመጣሁት።
በባህር ዳር ከተማ በሚገኘው ፈለገ ህይወት ሪፈራል ሆስፒታል የአእምሮ ህመም ሐኪም የሆኑት ዶክተር ማቴዎስ ማሰነ ተፈጥሯዊ አለያም ሰው ሰራሽ ክስተትን ወይም አደጋን ተከትሎ የሚመጣን የአእምሮ ህመም ወይም በእንግሊዘኛ ፖስት ትሮማቲክ ስትረስ ዲስኦርደር በመባል የሚታወቀውን ህመም እንዲህ ያብራሩታል።
ጦርነት፣ ተፈጥሮ አደጋዎች፣ ሰው ሰራሽ አደጋዎች፣ መፈናቀል፣ ድርቅ፣ እነዚህ አይነት ሆኖ ጫናዎች ሲደራረቡ የአእምሮ ጤና መታወክ እንደሌላው ሳይሆን ከፍ ይላል። ከሞላ ጎደል ራሱን የቻለ ቶፒክም ነው። ከትራውማ ወይም ከዚህ ከጦርነቶች ጋር ተያያዘ የሚመጣ ራሱን የቻለ አለና እና እንደየህመሙ ይለያያል። ግን በጠቅለል ስናደርገው ስሜት ላይም ለውጥ ይመጣል። ኢሞሽናል ባህሪ ላይ ለውጥ ይመጣል። ቢሄቨር አለምንለው በተለምዶ ከምናውቀው በተፈጥሮ ሰው ቢሆን ከምናውቃት ባህሪ የተለየ ሊመጣ ይችላል፣ ሊታይ ይችላል። ሰውን ሊጠራጠሩ ይችላሉ። ሊጎዳኝ ነው፣ ሊያጠፋኝ ነው ብሎ ሊፈሩ ይችላሉ። የፍርሃት ስሜት ሊኖር ይችላል። የስሜት ልዩነት፣ የባህሪ መለወጥ ከዛ ጋር ተያይዞ ተግባር ላይም ልዩነት ይኖራል። አክሽን የምንለው የሚሰሩት ነገር ላይም ድሮ በተለምዶ ከሚሰሩት የተለየ ነገር፣ የተቀየረ ነገር፣ ትክክል ያልሆነ ነገር፣ አግባብ ያልሆነ ነገር ማድረግ ማሰብ
በኢትዮጵያ በተፈጥሯዊ አለም ሰው ሰራሽ ክስተትን ወይም ማደጋን ተከትሎ በሚመጣ ያምሮ ህመም ወይም ፖስት ትራማቲክ ስትረስ ዲስኦርደር የሚታመሙ ሰዎችን ማህበረሰቡ አብዛኛውን ጊዜ እርኩስ መንፈስ ነው ያገኛቸው ብሎ በማመን ታማሚውን ወደ ህክምና ተቋማት የመውሰድ ልምዱ ዝቅተኛ መሆኑን ዶክተር ማቴዎስ ይናገራሉ።
ህክምና ያስፈልግም መንፈስ ነው በመንፈሳዊ መንገድ በምናምን ብቻ ይሁን እየተባለ ብዙ ሰው ታስሮ አንድ አመት ሁለት አመት 10 አመት በጣም እየተሰቃየ ህመሙ ያመመው እየተቸገረ ወደ ጤናው ሳይመለስ ብዙ ዘመን ስለሚንገላታ ነው እንጂ ችግር ያለው የታከሙ ጎን ለጎን ሐኪሙን ያማከሩ መድኃኒታቸውን እየወሰዱ ንግግርክምናን እየቀጠሩ በተጓዳኝ ደግሞ መንፈሳዊ አገልግሎቶችን ጎን ለጎን ማስከ ባለሙያው ጋር የተመካከሩ ለዛ ካደረጉ ለጤናቸው ሞር ጠቃሚ ነገር ይገኛል ብለንም እናምናለን።
ወርቀነሽም ለህብረተሰቡ መልእክት አለኝ ትላለች።
አሁን ራሴ ከራሴ ካየሁትና ከራሴ ከተረዳሁታል ተሩዶ ወደ ህክምና እንደሄዱ ነው መመክረው። እኔ ባለኝ አቅም ያነከለው ባለሰው ለማስረዳትን ችሎታ ባይኖረኝም በቃ ባለኝ አቅም ሰው ተሩዶ ወደ ህክምና እንደሄደ ከዛም በኋላ በተረፈ የህክምና ውጤት አይቶ ባይሆን እንኳን ወይክምናው ውጤት ካየ በኋላ ወደ ጸበል ነው ወደ ሌላ ነገር ቢሄድ ይመረጣል ብየን ማስ ህክምና በጣም ለኛ ቆንጆ ነው።
ዶክተር ማቴዎስ በኢትዮጵያ ከግጭቶች ጋር በተያያዘ ያምሮ ህመም ጤና ተጠቂዎች ቁጥር እየጨመረ መምጣቱን በእለት ከእለት ምርከታቸው ማስተዋላቸውን ተናግረዋል። የአማራ ክልል ጤና ቢሮ ከሰሜን ኢትዮጵያው ጦርነት ጋር ተያይዞ በቅርቡ አስጠናውት ባለው ጥናት 4000 የሚሆኑ ሰዎች ከጦርነቱ በኋላ ለአምሮ ጤና ህመም መዳረጋቸውን ገልጿል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። በሊባኖስ በቤት ሰራተኝነት የሚያገለግሉ ሴቶች ላይ ይፈጸማል የተባለ ጾታዊ ጥቃትና ትንኮሳን የተመለከተ ጥናት ከሰሞኑ ይፋ ተደርጓል። 10 ወራትን የፈጀው ይህው ጥናት በሀገሪቱ የህግ ከለላ ያጡ ሰራተኞች እየደረሰባቸው ያለውን ጾታዊ ጥቃትና ትንኮሳን የተመለከተ አደጋንና ለመፍትሄነት መተግበር ያለባቸውን እርምጃዎች አመላክቷል። ጥናት አድራጊዎቹ በሳምንቱ መገባደጃ ላይ ለተለያዩ ሀገራትና ኤምባሲ ተወካዮች ለሊባኖስ ህግ አውጪዎችና ለሚመለከታቸው አካላት የትንተናውን ውጤት ለማቅረብ ተሰናድተዋል። ይህንን አስመልክተን ለጥናቱ የበለጠ ለማወቅ ጥናቱን ከሊባኖስ አሜሪካ ዩኒቨርሲቲ ጋር በትብብር ያደረገው እኛ ለኛ የተባለው የስደት ማህበር ዋና ስራ አስኪያጅ ባንቺ ይመርን አነጋግረናል። ሀብታሙ ስዩም አስቀድሞ ጥናቱ በማንና በምን ሁኔታ እንደተከወነ ጠይቋል።
ጥናቱ የተሰራው በእኛ ነው። ተቋማችን ውስጥ ኢትዮጵያዊ ብቻ ሳይሆኑ የተለያየ ሀገር ዜጋ የሆኑ ስታፎች አሉ። ይሄ ጥናት ሲሰራ ያደረግነው ምንድን ነው? የእኛን ስታፍ ብቻ ሳይሆን በሊባኖስ ሀገር ውስጥ የሚገኙ የተለያየ ኮሚኒቲ ግሩፕ የሚያስተዳድሩ የኮሚኒቲ ግሩፕ አባላቶችን አመራሮችን እንደ የፊሊፒን፣ ሴራሊዮን የተለያዩ የኮሚኒቲ አባላትን ጭምር ናቸው የተካፈሉበት ባለ ነው። እንደ ቶጎሊስ፣ ጋና የተለያዩ ሀገር ዜጎችን ያካተተ እንዲሁም ኢትዮጵያኖች ያሉበት ማለት ነው። ያው እንግዲህ ጥናቱ የተሰራው በማህበራችን ነው። በማይሰራ በምን መልኩ ይሰራ በሚል በሊባኒስ አሜሪካ ዩኒቨርሲቲ ውስጥ በምታስተምር ዶክተር ጃዝሚን ትባል ሴትዮን የቅጥር ሁኔታ ያው አካሄዶ ያው ሪሰርቹ መጨረሻ ላይ የተጻፈው በሷ ነው። ሪሰርቹ ፎርም የተደረገው ደግሞ በማህበራችንና ያው በሰቤት ሰራተኞች እንዲሁም ደግሞ በከሰቤት ሰራተኞች በተወለዱ ልጆቻቸው አማካኝነት ነው ማለት ነው።
እንግዲህ ለዚህ ጥናት በሰው ቤት ተቀጥሮ የሚሰሩ ሰራተኞችን እንዳነጋገራችሁ ከነሱ ያገኛችሁትን መረጃ ግባት በማድረግም ጥናቱን ይፋ እንዳደረጋችሁ ተገልጿል። ጾታዊ ትንኮሳን በተመለከተ በእነዚህ ወጣቶች ላይ እየደረሰ ያለው ጉዳት አድማስ ምን ያክል የከፋ ነው? ስለ ጥናታችሁ ግኝት በተወሰነ ደረጃ አጋሪን።
በጥናቱ ላይ ብዙ ነገሮችን ግኝት ያደረግናቸውም ነገሮች አሉ። ለምሳሌ ከ913 ሰዎች ኢንተርቪው ካደረግንበት አብዛኛው እንግዲህ ኢትዮጵያኖች ናቸው። ግማሹ በሰቤት ስራ ላይ የሚገኝ፣ ግማሹ ደግሞ የተለያየ በደል ጭቆና ደርሶበት ጾታ ጥቃት የጾታ ትንኮሳ ደርሶበት ያው እደጅ ያለ መኖር ፍቃድ የሚኖሩ ሲሆኑ ማለት ነው። እንዲሁም ደግሞ ያው ከዛ ውስጥ ከ913 ውስጥ ወደ 513 ወይንም ደግሞ 68% የሚሆኑት የጾታዊ ጥቃት የደረሰባቸው ሲሆኑ 107 አካባቢ ደግሞ የሚሆኑት ያው የጾታዊ ጥቃት ቢደርስባቸውም እንደ ባህላችን በእምነት በተለያየ ምክንያት ደርሶብኛል ግን መናገር አልፈልግም ደርሶብኛል ያው ምኑን አወራዋለሁ በቃ በእንዲህ አይነት መልኩ መናገር ያልቻሉ ልጆች ናቸው ማለት ነው። የተቀሩት ደግሞ እንግዲህ ያው ጾታዊ ጥቃት አልደረሰብንም ያሉ ናቸው። ትልቅ የሆነ ቁጥር ነው። ከ913 ሰው እንግዲህ 68%ቱ ጾታዊ ጥቃት ደረሰበት ማለት እንግዲህ ያው ግምቱን አንተው ራስህ እንትን ትለዋለህ ማለት ነው። ሌላው ደግሞ ምንድነው በጣም በሚያሳዝን ሁኔታ ቤት ውስጥ ጾታዊ ጥቃት ደርሶባቸው ወይንም ደግሞ ጾታዊ ትንኮሳ የደረሰባቸው እህቶቻችን ወጥተው ከዛ እናመልጣለን ብለው ወጥተው እንደገና ደግሞ ልጅ የተለያየ ጾታዊ ጥቃት ነው ይደርስባቸዋል ጾታዊ ትንኮሳ ይደርስባቸዋል። ይሄ በሚሆንበት ሰዓት ደግሞ ያው እነዚህ እህቶቻችን ሄደው እንኳን የሚያመለክቱበት ሄደው እንኳን የሚከሱበት ነው ሁኔታ የለም። አንደኛ በህጉ ላይ አልተካተቱም። ሁለተኛ ደግሞ ያው የሰው ቤት ሰራተኛ እህታችን ከሰው ቤት አምልጠው በሚወጡበት ሰዓት እንደ ህገ ወጥ ነው የሚታዩት ማለት ነው። በጣም ያው ከቃላት ትንኮሳ አላስፈላጊ ሆኑ ምስሎችን ቪዲዮዎችን በመላክ በመንካት ለመድፈር መሞከርን መሳም መሞከርን የተለያዩ በቃ በየመንገዱ በሄዱበት በየትራንስፖርቱ በሱቁ በስራ ቦታ በቤት ውስጥ በተለያየ ሁኔታ ነው ማለት ነው የጾታዊ ትንኮሳ እየደረሰባቸው ያለው።
በዚህ ጥናት ላይ አንድ ያነሳችሁት ነገር አለ። ሊባኖስ በቅርቡ የጾታዊ ትንኮሳን በተመለከተ አንድ ህግ እንዳወጣችና ያ ህግ ደግሞ በዚህ ትንኮሳ ውስጥ ተሳታፊ የሆኑ ሰዎች ለተወሰኑ አመታት በእስር እንዲቆዩ የማድረግ አቅም ሁሉ እንዳለው ጠቅሳችኋል። ነገር ግን ይሄ ህግ ደግሞ ተቀጥረው የሚሰሩ ሰራተኞችን ግን እንደማያካትትም ጠቆም አድርጋችኋል። ይሄ የሆነበትን ምክንያት ለማጣራት ለመጠየቅ ሞክራችኋል? ይሄስ ባለመሆኑ ጉዳቱ እንዲስፋፋ ምን ያክል አስተዋጽኦ አድርጓል?
እንግዲህ ያው በጣም የሚያሳዝነው በሊባኖስ ሀገር ውስጥ የሚገኙ የሰው ቤት ሰራተኞች ያው በቁጥር የሚበዛው ወይንም ደግሞ እንደ አምነስቲ ጥናት ከ75% በላይ የሆነው ኢትዮጵያዊ ነው። በሴክሹዋል ሃራስመንት ሎ ብቻ ሳይሆን በከፋላ ሲስተም በተለያዩ የህግ ከለላን የሰው ቤት ሰራተኞችን ወይንም ደግሞ ስደተኛውን በቃ ያገለለና ያላካተተ ነው የሊባኖስ ነው ህግ ማለት ነው። ለምን አልጠይቃችሁም ላልከው ነገር ላይ በመጀመሪያ ደረጃ ያው ይሄ ህግ እንደወጣ እንጂ ያ ነው የተለያዩ ኦርጋናይዜሽኖች ተሰብስበው የተለያዩ የህግ አካላት ይሄን ሲሰሩ ያው ይፋ ያደረጉት ነገር የለም። ልክ ወጥቶ ይሄ ነገር ጸድቋል ሲባል ያው ህጉን እኛ ስንመረምር እኛን ያላካተተ ሲጀመር ገና እነሱም ተዋቅረው ይሄንን ነገር የመንግስትን አካል ህጉን የሚያወጡትን የእምነት አባቶችን የተለያየ ቦታዎችን ሄደው ይሄንን ነገር ሲያደርጉ የሰው ቤት ሰራተኞች ወይንም ደግሞ ስደተኛውን የሚወክሉትን አካል ጥሪም አላካተቱም ማለት ነው። መጨረሻ ላይ ነው እኛ ህጉ ከወጣ በኋላ ያወቅነው። ይሄንን እንዳወቀን ደግሞ እኛ ያው ህጉን አይተን ወዲያው ማመልከት ስለማንችል ያደረግነው ምንድነው ያለውን ችግር ለማሳየት የሪሰርቹን ፕሮግራም ነድፈን ከ20 ምናምን በላይ ሰው አሳትፈን ያው ይሄንን ነገር ለማሰማትና ለማሳየት እንዲሁም ደግሞ አቤት ለማለት ነው ማለት ነው። ይሄንን ሪሰርች ያደረግነው ለሪሰርች ብቻ ሳይሆን ማለት ነው።
ከዚህ ጥናት ጋር ተያይዞ ሊደረጉ ሊተገበሩ የሚገቡ ጉዳዮችንም ጠቃቅሳችኋል። ሁኔታውን ለማስተካከል በአጠቃላይ ደግሞ በወጣቶቹ ላይ እየደረሱ ያሉ ሰቆቃዎችን ለመቀነስ እንደ ሀገር እንደ ህግ ተቋማት እንዲሁም ደግሞ በሌሎችም ዘርፎች ሊተገበሩ የሚገቡ ምክረ ሐሳቦችን ትታችኋል። የተወሰኑትን ብታጋሪኝ።
ትልቁ ችግር የከፋላ ሲስተሙ ነው። የከፋላ ሲስተሙ በመጀመሪያ ደረጃ መነሳት አለበት። እዚህ ጋር በማንኛውም ዓለም ላይ ጾታዊ ጥቃት ይደርሳል በሴት ላይ ወይንም ደግሞ ጾታዊ ትንኮሳ ይደርሳል። ነገር ግን ወደ ከፋላን ስናነሳውኛ የሰው ቤት ሰራተኞች እህቶቻችን የስራ ሁኔታቸው በከፋላ ምክንያት ያው ቤት ውስጥ ነው ማለት ነው። ከቤት ውስጥ ውጪ የሚኖሩት ያለ ወረቀት ነው የሚኖሩት፣ ግን አብዛኛው ጊዜ ቤት ውስጥ ስለሆነ እደጅ ጾታዊ ጥቃት የሚደርስባቸው ሰዎች ቤታቸው ሲገቡ ወይኔ ቤት የገባው ተመስገን አሁን የሚነካኝ የለም ሰላም ነኝ ነው የሚሉት። እኛ ደግሞ በስራ ሁኔታችን ላይ ያው ቤት ውስጥ ነው ማለት ነው ይሄኛው ከባዱ የሆነ ወይንም ደግሞ አብዛኛው ጥቃት የሚደርስብን ቤት ውስጥ ነው ማለት ነው። እና ከፋላ ሲስተሙ ካልተነሳ እዚህ ጋር የጾታ ጥቃቱን ህግ እንኳን ወይንም የጾታ ትንኮሳውን ህግ እንኳን ቢያጸድቅ እንትን ቢሉት ከፋላ ሲስተሙ ካልተነሳ ከዛም በኋላ የሚደርስብን ችግር አለ ማለት ነው። እና በዋናነት ከፋላ ሲስተሙ መነሳት መቻል አለበት። ሌላው ደግሞ ምንድነው ያው ኤጀንሲዎችን በተመለከተ ምንም ማለት ነው የሚተዳደሩበት ነው ጠንካራ የሆነ እርምጃ የሚወሰድበት በአንድ ህግ የሚተዳደሩበት ነገር የለም። ያው እንደፈለጉ ነው የሚያረጉት። አልፎ ተርፎ የራሳቸውን ኮንትራክት የሚነድፉበት ኮንትራክት ነድፈው ለሚኒስትሪ ኦፍ ሌበር የሚያስገቡበት የተለያየ ሁኔታ ላይ ነው ያለው የበላይ ሆኖ ማለት ነውና ለነዚህም የመተዳደሪያ ድንብ እንደሚያስፈልግ እኛንም ደግሞ የህግ 205 ላይ እንድንካተት እህታችን የጾታ ጥቃት በሚደርስባት ሰዓት ያው የመክሰስ እንድትካተት ማለት ነው። ሌላው ደግሞ የሚኒስትሪ ኦፍ ሌበር የአደጋ ጊዜ ስልክ ቢኖራቸው ያለው አቅም ችግር በደረሰ ሰዓት ሰው ቤት ገብተው እርምጃ መውሰድ ወይንም ደግሞ ህግ ማስከበር ህግ አካል ጋር ማረግ ስለማይችል ጠንካራ የሆነ ባጀት አቅም ሊያስፈልግ ሊሰጣቸው ይገባል ማለት ነው። ቤዚክሊ ትልቁ ጥያቄያችን እኛ ምንድነው ሎ 205 ላይ እንድንካተት ነው ማለት ነው።
እጅግ በጣም አመሰግናለሁ ባንሺመር። በሊባኖስ የሚገኙ የሰው ቤት ውስጥ ተቀጥረው የሚሰሩ ሰራተኞች እየደረሰባቸው ያለውን ጾታዊ ትንኮሳ በተመለከተ ስለተደረገው አዲስ ጥናት ስለአብራራሽልን ስለነገርሽን በእጅጉ እናመሰግናለን። ባንቺመር እኛ ለኛ የተሰኘው በሊባኖስ የሚገኙ ኢትዮጵያውያንን ጉዳይ በሚከታተል ማህበር ውስጥ ዋና ስራ አስኪያጅ ናት። አብረሽን ስለነበርሽ በእጅጉ አመሰግናለሁ ባንቺ።
ሰላሙን ኔም አመሰግናለሁ። ዳራራ
አድማጮቻችን አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። የእሁድ ምሽት ጥቅምት 6 2015 ዓ.ም የጋቢና ቪ መሰናዶ እዚህ ላይ ተጠናቀቀ። የደን ገረሞ መርሃ ግብሩን በመምራት ኤልያስ አስማረ፣ በድምጽ ቅንብሩ ቆንጅት ታዬ፣ ደግሞ በምሽቱ ዋና አዘጋጅነት ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን እንሰናበታችኋለን። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ጤና ይስጥልኝ። ደህና ደሩ። Oh,